Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት ጀመረ።
የኦሮሞ ሕዝብ መብት ለማስከበር የግድ ሌላውን ማንቋሳትና ማሳነስ የለብንም። አንዳንዴ ከኦሮሞ ሳይ ሲነሳ ኖርማል የሚመስል ነገር በሌላው ማህበረሰብ ክፋት ሊፈጥር ይችላል። አንዳንዴ በአማራው ሳይድ የሚነሳ ጉዳይ ለአማራው ማህበረሰብ አክቲቪስት ኖርማል ሊመስል ይችላል። ኦሮሞው ጋር ሶማሌው ጋር ችግር ሊፈጥር ይችላል። ስለዚህ የሚያዋጣው ምንድነው? በመወያየት አቋምን ይዘቀጥል፣ አድቮኬሲን ቀጥል። ግን እነዚህ አይነት ቃላቶች እኛ ጋር ክፋት ይፈጥራሉ ብሎ መወያየቱ ተገቢ ነው? ፐርፌክት ነን? ችግር የለብንም? ኖ ወይ ኢምፐርፌክቶች ነን። የምንሰራቸው ስራዎች በፓሽን ልንሰራቸው እንችላለን። በተለያየ ምክንያት ስህተቶች ልንፈጥር እንችላለን። ግን አንድ ነገር ላረጋግጥልሽ፣ ከስህተት እንማራለን፣ እያስቀረን እንሄዳለን። ምክንያቱም አላማችን የህዝባችንን ጥቅምና መብት ማስከበር ነው እንጂ የሌላውን ህዝብና መብትና ጥቅም መጉዳት አንፈልግም። ኢንፋክት የኦሮሞ ህዝብ መብትና ጥቅም ብቻውን እንደ ደሴት የሚጠበቅ አይደለም። አማራው ሰላም ከሌለ፣ ጉራጌው ሰላም ከሌለ የኛ መብትም አይጠበቅም። ስለዚህ እኛ የምንሰራው ስራ ጎረቤቶቻችን ላይ ወንድሞቻችን ላይ ችግር የሚፈጥር ከሆነ ለእኛም ችግር ነው እና ያን ግን በእንዲህ አይነት ውይይት እያዳበሩ መሄድ ይህን ይጠይቃል።
ከኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጃዋር መሐመድ ጋር የተደረገ ቃለ ምልልስ ይዘናል። እንዲሁም በኦሃዮና አካባቢዋ ባሉ ስቴቶች የኢትዮጵያን የክብር ቆንሲል አነጋግረናል።
የክብር ቆንስላ እንግዲህ በሀገሮች መካከል በሚደረግ ዲፕሎማሲያዊ ግንኙነት ውስጥ የሚሰጥ ሹመትና ስራ ኃላፊነት ነው። የተለያዩ መመዘኛዎች አሉ። እኔ ለምሳሌ ኢትዮጵያ ነው ኢትዮጵያ የተቀበረው ሁለት ዜግነት በአሜሪካና በኢትዮጵያም ስለማይፈቀድ ያለው እድል ምንድን ነው? የአሜሪካ ዜጋ ሆኖ የክብር ቆንስላ ሆኖ ለኢትዮጵያ በተቻለ ማገዝ ነው።
የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ ናቸው።
እሁድ መጋቢት 22/2011 ዓ.ም።
ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በኢትዮጵያ አንድነትና በሕዝቦች እኩልነት ላይ ያላቸው አቋም የጸና መሆኑን የገለጹት የኦሮሚያ ክልል ፕሬዚዳንት ለማ መገርሳ እርሳቸውን አስመልክቶ በማኅበራዊ መገናኛ ብዙሀን ሲሰራጩ የቆዩትን መረጃዎች አጣጥለዋል። ኢትዮጵያዊነት አሁንም ቢሆን ሱስ ነው ሲሉ ከለውጡ በፊት ባህር ዳር ላይ የተጠቀሙበትን አገላለጽ በትላንቱ ንግግራቸው ደግመዋል። አቶ ለማ ለዝርዝሩ እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል።
ዘግይቶም ቢሆን አቶ ለማ ዝምታቸውን ሰብረዋል። አሁን በኢትዮጵያ ለመጣው ለውጥ እንደ ግንባር ቀደም መሪ የሚቆጠሩት የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ከወራት በፊት ሰጡት የተባለ አስተያየት በማህበራዊ መገናኛ ብዙሃን ርዕስ ሆኖ ቆይቷል። የኦሮሚያ ክልል ተወላጆችን በአዲስ አበባ ማስፈር የነዋሪውን ስብጥር ወይም ዲሞግራፊ መቀየር እንደሚፈልጉ ተደርጎ ነው በአንዳንድ ወገኖች ሲገለጽ የቆየው። ለዚህ አይነቱ መረጃ ምላሽ ሳይሰጡ የቆዩት አቶ ለማ ትናንት ዝምታቸውን ሰብረዋል። በዘመቻ ሲነገር የነበረው ሁሉ የተሳሳተና እሳቸውንም ሆነ ስብዕናቸውን የሚገልጽ አለመሆኑን ያብራሩት
ብዙ ነገሮች ለህዝቡን ለማወናበር ተብሏል። ስልጣኑን ሁሉ ኦሮሞ ተቀለለ። ለኦሮሞ ማስፈር ብቻ እኮ አይደለም፣ የአዲስ አበባን መታወቂያ ለኦሮሞ አደሉ። ስንት ግርግር እኮ ነው ያለው። ውሸት ነው፣ በእርግጠኝነት የምነግራችሁ ውሸት ነው። አዲስ አበባ ማለት አውሮፓ አይደለም፣ የምንኖርባት ከተማ ነች። ኢንቨስቲጌት እናድርግ። እንዲህ አይነት ተራ ወንጀል ተሰርቶ ከሆነ ሁላችን እንወቀስ፣ እንከሰስ። እኔ ሆንኩ እዛ ያሉ የኦሮሞ አመራሮች መታወቂያን በመስረቅ ኦሮሞን አንጠቅምም፣ መታወቂያን በመስረቅ ኦሮሞን እንጠቅማለን ብዬ አላስብም።
በኢትዮጵያና በኢትዮጵያ አንድነት ላይ ያላቸው አቋም የጸና መሆኑንም አቶ ለማ በዚህ ማብራሪያ ተናግረዋል።
ኢትዮጵያዊነት ያለ ሀፍረት እናገራለሁ፣ ነገም ኢትዮጵያዊነት ሱስ ነው። ለኢትዮጵያ ሕዝብ ስለ አንድነት ሳወራ ከማንም በላይ ከምወክለው ማህበረሰብ ለኦሮሞ እሱ ይጠቅማል ብዬ ስለማምን ለኦሮሞ ህዝብ፣ ለአማራ ስላሰብኩ አይደለም፣ ለጉራጌ ለትግሬ ስላሰብኩ አይደለም፣ ለኦሮሞ ህዝብ አንድነት ነው የሚጠቅመው። እንደኛ አይነት ደሃ ብዙ ድርቶ ያለብን ህዝብ መከፋፈል አይጠቅመን። የሚያዋጣን የሚጠቅመን አንድነት ነው፣ መተባበር ነው፣ መተሳሰብ ነው፣ መቻቻል ነው ይጠቅመን። ይህን አምንበታለሁ።
የኦሮሚያ ክልል ፕሬዝዳንት ለማ መገርሳ ትናንት የሰጡት ማብራሪያ ሰፋ ያለ ነው። በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት አንደኛ ዓመት በልዩ ልዩ ስነ ስርዓቶች መታሰብ ጀምሯል። ዛሬ በሚሊኒየም አዳራሽ የተከፈተውን የስዕል አውደ ርዕይ ጨምሮ አንደኛ ዓመቱን አስመልክቶ እየተካሄዱ ያሉ ክንውኖች፣ በለውጡ ሂደት የተሰሩ ስራዎች የሚዳሰሱባቸውና የህብረተሰቡ እይታዎችና ስሜቶች የሚቃኙባቸው መሆኑን የጠቅላይ ሚኒስትሩ ጽህፈት ቤት ለአሜሪካ ድምፅ አስታውቋል። ይህንኑ የተለያዩ ህብረተሰብ ክፍሎች አስተያየት ያካተተ ዘጋቢ ፊልምም በነገው ዕለት በተለያዩ የአገሪቱ መገናኛ ብዙሀን እንደሚተላለፍ በጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ አስተባባሪ ብሌኒ ስዩም ለአሜሪካ ድምፅ ጨምረው ገልጠዋል። የፊታችን ማክሰኞ መጋቢት 24 በሚሊኒየም አዳራሽ የሚካሄደው የማጠቃለያ ዝግጅት ደግሞ ከፍተኛ የመንግስት ባለስልጣናት ጥሪ የተደረገላቸው ወገኖችን ጨምሮ የሚገኙበት እንደሚሆንም ቃል አቀባዩ አስታውቀዋል። ይህንና የጠቅላይ ሚኒስትሩን አንደኛ ዓመት ክንውኖች አስመልክቶ የተጠናቀሩ ዘገባዎች ከነገ ጀምሮ በስፋት እናቀርባለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከሜክሲኮና ከሌሎች ሶስት ማዕከላዊ የአሜሪካ ሀገሮች በህገ ወጥ መንገድ ወደ ዩናይት ስቴትስ ለመግባት የሚደረገውን ፍልሰት እንዲገቱ ሲል የፕሬዚዳንት ትራምፕ አስተዳደር ዛሬ ግፊት ያዘለ ጥያቄ አቅርበዋል። የቀድሞ የዩናይት ስቴትስ ፕሬዚዳንት ኦባማ አስተዳደር የአገር ውስጥ ደህንነት ሚኒስትርም በደቡባዊ የዩናይት ስቴትስ ድንበር የኢሚግሬሽን ፈተና የደቀነበት ሁኔታ መኖሩን አረጋግጠዋል ሲል በዛሬው ጥሪው በዋቢነት ጠቅሷል። ትብብራችሁን እንሻለን ሲሉ አሳሰቡ። የዋይት ሀውስ ጽህፈት ቤት ተጠባባቂ ኃላፊ ሚክ ሙልቬኒ ለሜክሲኮ፣ ጓቴማላ፣ ሁንዱራስና ኤልሳልቫዶር መንግስታት በተነጣጠረው ከኤቢሲ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልሳቸው ሜክሲኮ ከጓቴማላ ጋር የሚያዋስናትን ድንበሯን እንድታጠብቅና በቡድን ሆነውም የሚጓዙ ፍልሰተኞችን እንድታስቆምም ጠይቀዋል። ለሰሜናዊ ሶስት ማዕዘን በመባል ለሚታወቁት ለእነኚህ ሀገሮች ዩናይት ስቴትስ የምትሰጠውን የ500 ሚሊዮን የረድኤት እገዛ ለመቁረጥ ሀሳብ መኖሩንም ሚስተር ሙልቬኒ አመልክተዋል። በዩክሬን ዛሬ መራጮች በአገሪቱ የመጀመሪያ ዙር ፕሬዚዳንታዊ ምርጫ ድምጻቸውን ሲሰጡ ውለዋል። ከ39 ዕጩዎች ሶስቱ በቴሌቪዥን የኩምክና ትርኢት የፕሬዚዳንቱን ገጸ ባህሪ የሚጫወቱት ታዋቂ የኩምክና ሰው በስልጣን ላይ ያሉት የወቅቱ ፕሬዚዳንትና ለሶስተኛ ጊዜ የሚወዳደሩት የቀድሞ የአገሪቱ ጠቅላይ ሚኒስትር እንደሚገኙበት ታውቋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 22 2011 ዓመተ ምህረት ምሽት ፕሮግራም ነው።
የተከበራችሁ የክርስትና እምነት ተከታዮች እንኳን ለእኩለ ጾም አደረሳችሁ።
ወደ ቅንብሮቻችን ከመዝለቃችን በፊት ምስጋና በመሰንቆ እናሰማችሁ። በቴዲ አፍሮ
አማን ሲል ያድራል ሲቀድስ ምን አሳስበው ለኛ ሰው ዓለም በቃኝ ለነው
ቀሪው የአብይ ጾም የጽሞና ጸሎታችሁ የሚሰማበትና የሰላም እንዲሆን እንመኛለን። ጊዜ ከበቃን ዘግየት ብለንም በገና ለመጋበዝ እንሞክራለን።
አሁን ወደ መጀመሪያው ቅንብር እንዝለቅ።
የሚዲያ ድርሻ በሽግግር ወቅት
ከኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጃዋር መሐመድ ጋር የተደረገ ቃለ ምልልስ ይዘናል። አቶ ጃዋር በማህበራዊ ሚዲያ በተለይ በፌስቡክ ገጽ ከ1.6 ሚሊዮን በላይ ተከታዮች አሉት። የመብቶች ተሟጋች ነው።
እንኳን ደህና መጣ ጃዋር መሐመድ።
እንኳን ተመለሰን ለመገናኘት አበቃን።
እንግዲህ የአሜሪካ ድምጽ ስቱዲዮ በአካል ከኔ ጋር ዛሬ ለመጀመሪያ ጊዜ ነው የምንገናኘው። በሬዲዮ ግን ለረጅም ጊዜ በተለያዩ ጉዳዮች ላይ ውይይቶችን ስናደርግ፣ ጥያቄዎችን ስንጠይቅ ስትመልስ ቆይተሃል። በጣም በብዙ መድረኮች ላይም አስተያየት ትሰጣለህ። እነሱን አስተያየቶች ይዘን በዚህኛው በኩል እንደዚህ ብለሃል፣ አሁን በዚህኛው በኩል እንደዚህ ብለሃል ለሚሉ ውይይት አይደለም ዛሬ ጋበዝንህ። እንግዲህ በሁሉም መንገድ ለምታከናውናቸው ስራዎች ሚዲያን ነው የምትጠቀም። በማህበራዊ ሚዲያም በሜንስትሪም በምንለው ሚዲያም ሚዲያን ነው ለምትሰራው ነገር የምትገለገልበት እና የዛሬ ውይይታችን ትኩረት የሚያደርገው በሚዲያ ጉዳይ ላይ ተመስርቶ ይሆናል። ስለዚህ በዛ መሰረት ውይይታችን የዛሬው ጥያቄዎች የሚያተኩሩት አንድ ባለቤቱ በሚታወቅ ሰው የሚመራ የሚዲያ ተቋም አገር ውስጥ ሕግ ባለበት አገር፣ ለምሳሌ የሚዲያ ተቋሙ የትግል ሚዲያ የሚባለው ከዚህ ቀደም ኢትዮጵያ ውስጥ አሁን የታየው ለውጥ ከመምጣቱ በፊት ምንም አይነት መተግበሪያ መንገድ ስለሌለ የትግል ሚዲያ ነው የምናከናውነው የሚል ነገር መከራከሪያ ታነሱ ነበር እና አሁን ደግሞ ህግ ያለበት ሀገር ውስጥ ሚዲያ ምንድን ነው ሚናው መሆን ያለበት?
አመሰግናለሁ። በመጀመሪያ ደረጃ ቲንክ ቪኦኤ ለ13 ዓመት ያህል በመናገር ኢንተርቪው በመስጠት ስንሳተፍ ነበረ። ለዚህም ከፍተኛ ምስጋና አለኝ። በዚሁ ሚዲያ ነው ያደግኩት ማለት ይቻላል። እንግዲህ ከዚህ በፊት እንዳልሽው የሚዲያዎቻችን በተለይ አገር ቤት ምህዳሩ ዝግ ስለነበረ የትግል ሚዲያ ሬዚስተንስ ፕሮቴስት ሚዲያ ነበር ስናካሄድ የነበረው፣ አክቲቪስት ሚዲያ ነበር ስናካሄድ የነበረው። አሁን በሽግግር ውስጥ ነው ያለ ነው። ልክ ሀገሪቷ ከአምባገነን ስርዓት ወደ ዲሞክራሲ ስርዓት እየተሻገረ ስለሆነ የሚዲያዎቻችንም ደግሞ ከትግል ሚዲያ ወደ ፐብሊክ ሚዲያ የሚሻገሩበት ሂደት ነው ያለው። ከአድቮኬሲ ሚዲያ ሞር ወደ ሪፖርቲንግ ሚዲያ የሚሻገሩበት በሙሉ በሙሉ ተሻግረዋል አልተሻገሩም?
ምንድን ነው ሚናው መሆን ያለበት የሚለውን እስቲ እንግዲህ በሚዲያ ጉዳይ ላይ ነው ስትሰራ የቆየኸው፣ ተምረሃል፣ አንብበሃል፣ ብዙ ልምድ አለህና በአጭር ምንድን ነው መሆን ያለበት ሚናው?
የሚዲያው ሚና የሽግግሩ እንዲሳካ መርዳት ነው። ምክንያቱም የዚህ ሽግግር መሳካት ለሚዲያው ራሱ የፖለቲካ ምህዳሩ መስፋትና ይሄ ፖለቲካ ምህዳር ደግሞ በዲሞክራሲያዊ ህግጋት መመራቱ ለሚዲያው ራሱ አስፈላጊ ስለሆነ የሚዲያው ሚና ሽግግሩ እንዲሳካ አስፈላጊ ሲሆን ጫና በማድረግ አስፈላጊ ሲሆን መንገድ በማስያዝ እና በማሳየት እንዲሁም ደግሞ ሽግግሩ ወደፊት ሊያሻግሩ የሚያስችሉ ሐሳቦች የሚሸረሽሩበት መድረክ ሆኖ መርዳት መቻል አለበት።
ከዚህ አንጻር አንተ የምትመራው የኦሮሞ ሚዲያ ኔትወርክ በውጭ ሀገር ነው ተመዝግቦ ይገኝ የነበረው፣ አሁን በፍጥነት ወደ ኢትዮጵያ ገብቶ ስራ ጀምሯል። ምንድን ነው እያደረገ ያለው? ምንድን ነው በዚህ አንተ ባልከው መንገድ ምን እየሰራ ነው?
በዚሁ አንጻር ነው እየሰራ ያለው። ብዙ የፖለቲካ መድረኮችን እንግዲህ በአብዛኛው በአፋን ኦሮሞ ስለምናስተላልፍ ብዙ የፖለቲካ መድረኮችን ያዘጋጃል። ከዛ ጋር ተያይዞ ደግሞ የህዝቡን ሮሮና በተለይ በመንግስት ላይ ያሉ ትችቶችንና መድረኮችን በማዘጋጀት የህዝቡ በኢንቫይሮንመንት ላይ በስራ ላይ ያለውን ችግርም ያደርሳል። በአብዛኛው ግን ሽግግሩ በምን መልኩ መሄድ አለበት በሚል ላይ ምሁራንን፣ የፖለቲካ ድርጅቶችን፣ ማህበረሰቡን ያሳተፈ ስራ ነው በብዛት የሚሰራው።
ሚናው መርዳት ነው። ከዛ ደግሞ ኦኤምኤንም ይሄንን መስራት ነው ካልክ፣ ይሄ ስራ የሚሰራው በየትኛው የህግ ማዕቀፍ ስር ነው? ሚዲያ ውስጥ የሚሰሩ ሰዎች የህግ ማዕቀፍ ያስፈልጋቸዋል። ኢትዮጵያ ውስጥ ተመዝግቦ ነው የሚሰራው ወይስ በውጭ ሀገር ምዝገባው ነው የሚያከናውነው? በየትኛው ህግ ውስጥ ነው ያለው? በብሮድካስት ባለስልጣን ስር ነው? እስቲ ትክክለኛውን አመዘጋገቡንና ስራ የጀመረበትን መንገድ ነገር።
ኦኤምኤን በኢትዮጵያ ህግ መሰረት በኢቢኤ ተመዝግቦ ነው እየሰራ ያለው። እያንዳንዱ ኮንቴንት ኢቢኤ ሪቪው ያደርገዋል። የሚያሳስቡ ጉዳዮች ሲኖሩ የእኛን ኤዲተሮች በመጥራት ያወያያሉ። በኢትዮጵያ ህግ ነው የሚሰሩት። ከዛ አንጻር በተረፈ ደግሞ የውስጥ ህግጋቶች አሉን። ኤዲቶሪያል ፖሊሲ አለን፣ ኮድ ኦፍ ኮንዳክት አለን። እነዛን ውጭ የነበሩንን አገር ቤት ስንደርስ ደግሞ ትንሽ አሻሽለናቸው ከአገር ቤት ሁኔታ ጋር እንዲዋሃሉ አድርገን እየሰራን ያለ ነው።
የዚህ የሚዲያ ዳይሬክተር ነህ። ይሄ ሚዲያ የሚንቀሳቀሰው ገንዘቡ እንግዲህ እስካሁን ባለው ዌብሳይታችሁም ላይ በተመዘገበው ነን ፕሮፊት ለትርፍ ያልተቋቋመ ድርጅት ነው። ገንዘብ የሚያገኘው ከደጋፊዎቹ በሚያሰባስበው ገንዘብ ነው። ያንንም በማድረግ ትሰራለህ። ከዛ ደግሞ የፖለቲካ ተንታኝ ሆነ እዛው ሚዲያ ላይ ትቀርባለህ። ከዛ በአገር ውስጥ የፖለቲካ ጉዳዮች ላይ ደግሞ ትገባና አስተያየት ትሰጣለህ። ሽምግልናም ታካሂዳለህ። በፖለቲካ ፓርቲዎች መካከል የሚፈጠር ነገር ሲመጣ ደግሞ ሽምግልናም ታካሂዳለህ። ከዛም በተጨማሪ በዛው ሚዲያ ላይ አንድ አይነት ሀሳብ ካላቸው ሰዎች ጋር ቀርበህም አስተያየት ትሰጣለህ። በዚህ ህግ፣ በኢትዮጵያ ብሮድካስት ህግ መሰረት ይሄን ማድረግ ይቻላል ወይ?
አዎ ይቻላል።
እንዴት ይቻላል?
ለምን የማይቻለው?
በብሮድካስት ህግ መሰረት ለምሳሌ ብሮድካስት በ1998 ዓመተ ምህረት በወጣው ህግ መሰረት ክፍል 4 ላይ በብሮድካስት አገልግሎት ባለፈቃዶች የሚሰራጩ ፕሮግራሞች ይላል። ማንኛውም ለስርጭት የሚቀርብ ፕሮግራም የተለያዩ አመለካከቶችን ማንጸባረቅ ህብረተሰቡን በአጠቃላይ እንዲያገለግል ሚዛናዊ ሆኖ መቅረብ አለበት ይላል። ስለዚህ ይሄ ሚዛናዊነት አንደኛው ስለሚነሳው ጉዳይ የተለያዩ ሀሳቦችን ያላቸውን ሰዎች ይዞ መምጣት ነው። አንድ አይነት ሀሳብ ያላቸው ሰዎች በአንድ ሚዲያ ላይ ከቀረቡ የሚያዳምጠው ህብረተሰብ የተለያየ ሀሳብ አግኝቶ ለመወሰን የሚዲያ የመጀመሪያው ተግባር ኃላፊነትና ተግባር አንድ ማህበረሰብ ከሚያገኘው ነገር አዳምጦ ተገንዝቦ በእውቀት ላይ ተመስርቶ ውሳኔን እንዲሰጥ ነው። ስለዚህ በዚህ ህግ መሰረት ያንን አታደርጉም። ምሳሌ ያነሳል እንሄድ እንችላለን። አንድ አይነት ሀሳብ ያላቸው ሰዎች ቀርበው የሚፈልጉትን ሀሳብ ካንጸባረቁ ያ ህብረተሰብ የሚያገኘው አንድ አይነት ሀሳብ ብቻ ነው በዛ ሚዲያ ላይ ማለት ነው። ስለዚህ በዚህ ህግ ይህንን አታደርጉም እናንተ።
ኦኤምኤንን ትመለከቻለሽ?
እመለከታለሁ።
ፕሮግራሙን ትከታተያለሽ?
እከታተላለሁ።
እንደ ኦኤምኤን የብዙ ሀሳብ የሚቀርበው በሚዲያ በኢትዮጵያ ውስጥ ምናልባት ቪኦኤ ካልሆነ በስተቀር ያለ አይመስለኝም። ምክንያቱም በአፋን ኦሮሞ ነው የምናስተላልፈው። 14 የፖለቲካ ድርጅቶች አሉ፣ 14ቱም ይሳተፉበታል። የተለያየ ሀሳብ በጣም ተጻራሪ ያላቸው ሀሳቦች በቋንቋውን በሚናገሩ በማንኛውም ማህበረሰብ ይቀርባሉ። በአማርኛ በምናዘጋጀው ፕሮግራም ውስጥ ደግሞ ከሁሉም ብሔር ከሁሉም ፖለቲካ ድርጅቶች እዛ ላይ የማይቀርብ የለም። ስለዚህ ኦኤምኤን ላይ አንድ ሀሳብ ብቻ ነው የሚሸራሸረው የሚለው ከእውነትና የራቀ ነው።
እሺ፣ በምሳሌ እንመጣባቸዋለን። እሱን ሚዛናዊነቱን በተመለከተ ማንኛውም ለስርጭት የሚቀርብ ፕሮግራም ይዘቱና ምንጩ ትክክለኛ መሆኑ መረጋገጥ አለበት ይላል። ማንኛውም ዜና ከአድሎ የጸዳ ትክክለኛና ሚዛናዊ መሆን አለበት ይላል። ማንኛውም ለስርጭት የሚቀርብ ፕሮግራም የሰው ልጆችን ስብዕና ነጻነት ወይም ስነ ምግባርን የሚጻረር ወይም የሌሎችን እምነት የሚያንኳስስ እያለ ይቀጥላል። እነዚህ ክልከላ ያስቀመጠባቸው ጉዳዮች ናቸው። ሚዛናዊነት ከአድሎ የጸዳ ስንል ለምሳሌ ኦኤምኤን የሚያቀርበው ፕሮግራም በአንድ ማህበረሰብ ውስጥ በደል ተፈጽሟል፣ አንድ ማህበረሰብ አንድ ጥያቄ አለው፣ እዛ አካባቢ ላይ ይሄንን እፈልጋለሁ ብሎ ጥያቄ ሲያቀርብ ሌላም ሰው ያንን እፈልጋለሁ የሚል አካል ካለ ሁለቱን በአንድ መስመር በአንድ መንገድ ማቅረብ ማለት ነው ሚዛናዊነት ማለት። ያንን ያደርጋሉ? ያንን የማያደርግባቸው በጣም ብዙ ሪፖርቶች አሉ። አንደኛው ጥያቄ እሱን ያደርጋሉ ወይ ነው።
በሚገባ ያደርጋል።
ለምሳሌ የአዲስ አበባ የኮንዶሚኒየም ጥያቄን በተመለከተ ዘገባ ሲቀርብ የአዲስ አበባ ኮንዶሚኒየም በኦሮሚያ አካባቢ የተሰራ ስለሆነ በኦሮሚያ የኦሮሚያ ገበሬዎች የኦሮሞ ገበሬዎች ተፈናቅለው የተሰራ የኮንዶሚኒየም ቦታ ስለሆነ እዛ ቦታ ላይ የተገነባ ህንጻ መሆን የሚገባው እዛ አካባቢ ላሉ ሰዎች ነው የሚል ሐሳብ አለ። በሌላ በኩል ለዛ የኮንዶሚኒየም እጣ ይወጣላቸው ሰዎች ደግሞ አሉ። ሚዛናዊ ዘገባ ማለት ሁለቱንም ሰዎች እኩል አቅርቦ ሶስተኛ ደግሞ በተለይ አሁን ባለው ክፍት አሰራር ለምሳሌ ቀደም ባለው መንግስት በሩን ዝግ ሲያደርግ ሙከራውን ጠቅሶ መንግስት አለመመለሱን ተጠቅስበታል። አሁን ግን ክፍት አሰራር ስላለ ሶስተኛ ደግሞ መንግስት፣ አራተኛ ደግሞ የህግ ባለሙያ ምን ይላሉ የሚል ነው ሚዛናዊ አሰራር ማለት። በሱ መልኩ ሰርቶታል ይሄን ጉዳይ
በሚገባ። ችግሩ ምን መሰለሽ?
መቼ ሰራ?
ሁለት እዚህ ውስጥ ተከራካሪዎች ሁለት ቡድኖች ናቸው፣ የኦሮሚያ ክልላዊ መንግስትና
በሚገባ አልከኝ። መቼ ሰራ? በምን አይነት ፕሮግራም?
ላቀርብልሽ እኮ ነው። እዚህ ውስጥ ተከራካሪዎች ሁለት ወገን ናቸው፣ የኦሮሚያ ክልላዊ መንግስትና የአዲስ አበባ አስተዳደር። ችግሩ የኦሮሚያን ሆነ የአዲስ አበባን ክልላዊ መንግስት ለማግኘት ያለውን ፍዳ አንቺም ታውቂዋለሽ። የመንግስት ባለስልጣናቶች የሉም። ለምሳሌ የአዲስ አበባ ነዋሪዎች ፕሮፐርሊ ሊያቀርብ የሚገባው የከተማው አስተዳደር ነው። የኦሮሚያንም ማቅረብ ያለበት የክልሉ አስተዳደር ነው። የመንግስት ባለስልጣናቶች ሚዲያን ይፈራሉ። ምን ይላሉ? ሪፖርት ከቀረበ የህዝብን ሮሮ፣ በዚህ ጉዳይ ብቻ አይደለም በማንኛውም ጉዳይ ላይ የህዝብን ሮሮ ስናቀርብ ባላንስ ለማድረግ መንግስት ላይ መድረስ ነበረብን አለ። የመንግስት ሰው ካልተናገረ አንዱን ሳይድ አቅርበሽ ከዛ የመንግስት ሰዎች አልተገኙም፣ ሲገኙ እናቀርባለን።
የእናንተ ሚዲያ ደግሞ ከስሙም የተቋቋመበት ዌብሳይታችሁም ላይ ያለው ለማን እንደምትሰሩ የተጠቀሰው በግልጽ የተቀመጠ ነገር ነው። ለአንድ ማህበረሰብ መብትና ጥቅም በሚል ነው። ስለዚህ እዛ ላይ ነው ትኩረት የምታደርጉት። አሁን ይሄ አይደለም ስህተቱ። ይሄን ማድረግ የሚከለክል ህግም ያለ አይመስለኝም። በአሰራር ደረጃ ግን እንደሱ ብሎ የተቋቋመ ሚዲያ ወደ ተግባር ሲመጣ ይሄንን ተግባራዊ ያደርጋሉ ወይ ነው ጥያቄ።
በደንብ እያደረገው ነው። በኦኤምኤን ላይ የማይቀርቡ ሀሳቦች የሉም። መቅረብ የሚፈልግ ማንኛውም ማህበረሰብ እናቀርባለን። በነገራችን ላይ ቢሮ አለን። ህዝብ ወኪን አድርጎ በየጊዜው ሀሳብ አለኝ፣ ሮሮ አለኝ፣ ወይ በእኛ ፕሮግራም ላይ ሊሆን ይችላል፣ ወይ በመንግስት አሰራር ላይ ሊሆን ይችላል፣ ሮሮ አለኝ ሲል ለዛ ያቋቋም ነው ዲፓርትመንት አለ። ሰዎች መጥተው አይደለም እኛ ፈልገን እኛ መፈለግ ብቻ ምን እንደጀመረን ታውቂያለሽ። ለምሳሌ የመንግስት ያልሆኑ ድርጅቶች በስልክ ማግኘት ስላልቻለን ስለሚክዱን ደብዳቤ መጻፍ ጀምረናል። ደብዳቤ ጽፈን እንዲህ አይነት ሮሮ ሰምተናል፣ እንዲህ አይነት ኮምፕሌንት ሰምተናል፣ መልስ ያስፈልጋል ባላንስ ለማድረግ። ስለዚህ ብለን በማህተም መተን በደብዳቤ መስጠት ጀምረናል። ችግሩ ምንድን ነው? አሁን ኮምፕሌን የሚያደርጉት ሰዎች መልስ አይሰጡም። ፕሮግራም ከተላለፈ በኋላ ኮምፕሌን ያደርጋሉ። ከዛ ደግሞ ሪች አውት እናደርጋለን ማለት ነው። ችግሩ መሳተፍ መቻል አለባቸው። እናቀርባለን ሲሰጡ
ሚዛናዊ የሆነ መረጃ ለህዝብ መስጠት አለብን ብለህ ታምናለህ? የኦሮሚያ ሚዲያ ኔትወርክ ዳይሬክተር ነህ። ቅድም እንዳልኩት ደግሞ ትንታኔም ትሰጣለህ፣ የፖለቲካ ትንታኔ። ከዛ ከፍ ሲል ደግሞ የመብት ጥያቄ ያላቸው ሰዎች መካከል ደግሞ ገብተህ በሉ ግቡ ትላለህ። ከዚህ በፊት በፌስቡክ የምታደርገውን አሁን በአካል ተገኝተሃል። እዚሁ የኮንዶሚኒየም ቤት ቦታ ላይ ሄደህ ንግግር አድርገሃል። መጀመሪያ ደረጃ እሱ ይቻላል ወይ በህግ? አንድ የሚዲያ ሰው የራሱ ስብዕና አለው። ህግ ከሚጠይቀው ራሱ የተጻፈ ህግ ከሚጠይቀው የሞራል ህግ ከሚፈቅድለት ከዛ ደግሞ ስብዕናውን ገለልተኛ በሆነ መልኩ መገንባት ይጠበቅበታል። እና ሚዲያ እየመራ ደግሞ እዛ ጋር ሄደ ወጣቶቹን በርቱ፣ ለመብት ለነጻነት የምታደርጉትን ትግል ቀጥሉ ትላለ። ይሄ ይፈቀዳል ወይ በኢትዮጵያ ህግ? ይሄ ተፈቅዶ ስታይ አትገረምም? ምንም መንግስት ምንም ሳይል ሲቀር
አሁን እኮ ሁሉን ነገር ይሄና የኦኤምኤን ጉዳይ ብቻ አደረግሽ። ኢትዮጵያ ውስጥ በችግር ውስጥ ነው ያለ ነው። የሚዲያዎች ሚና፣ የመንግስት ሚና፣ የተቋማት ሚና፣ የግለሰቦች ሚና ትራንስፎርም እያደረገ ነው ያለው። ትራንስፎርም እያደረገ ባለበት ሁኔታ የሚቀየሩ ነገሮች ይኖራሉ። አሁን እስካለው አንጻር ህጓን በደንብ ነው የምንደረዳት፣ መስመሯን በደንብ ተጠንቅቀን ነው የምንሄዳት። ምክንያቱም እዚህ ሀገር በመሰራበት ወቅት ከዚህ በፊት የነበረው መንግስት ሊያዘጋን ያሉ የህግ ክፍተቶችን ያሉ የፋይናንሻል ክፍተቶችን በሙሉ አማጦ ለመጠቀም ሎቢ ድርጅት አቋቋ ገስቶ ይሄድበት ነበር። መስመሯ የጋ እንደሆነች በነበረው እንረዳት ይሆን ይሄንን ወኝ መስመሯ የጋው
አትረዳው
መረዳት ብቻ ሳይሆን ደግሞ አጠቀማታለሁ።
ምንድነው መሰለህ ከመጀመሪያ በመግቢያችን ላይ ተናገረ ያለው የዛሬው የውይይታችን አላማ የሚዲያው ሚና ምን መሆን አለበት የሚል ነው። እስከዛሬ ድረስ ምን ሆኗል? ካሁን በኋላ ምን ይሆን? መቼም አገር አለ አይደል? ኢትዮጵያ የሚባል አገር አለ እና እንዴት ይቀጥል? የተተራረመ በህጉም በአሰራርም እንዴት ሆኖ ይቀጥል የሚለውን ሐሳብ ለማምጣት ነው። ኦሮሚያ ሚዲያ ኔትወርክ ላይ ትኩረት ያደረኩት ደግሞ አንተ የምትመራው ስለሆነ ከዚህ ቀጥታ የተያያዘ መልስ ልትሰጠው የምትችለው በዚህ ጉዳይ ላይ ነው። ለዛ ነው ትኩረት ያደረኩት። ህጉን አታውቀውም ወይም ህጉን አታውቁትም የሚልም ሀሳብ የለኝም። በጠንቅቀህ እንደምታውቀው በደንብ እንደምትረዳው እረዳለሁ። ግን አሁን ካለው መሬት ላይ ካለው አካሄድ ለምሳሌ ኢትዮጵያ መንግስት በዚህ ይሄንን እንመጣበታለን በዝርዝር ሚዲያ እየመራ ትንታኔ እየሰጠ ፖለቲካ ውስጥ እየተሳተፍ ጠቅላይ ሚኒስትሩ ቢሮም ተጋብዛችሁ የፕሬስ ካውንስል ለማቋቋምም ተነጋግራችኋል። ይህንንም እያደረግ ማለት ትልቅ ነው ተሳትፎ። አንተም ጠቅሰኸዋል፣ ወደዳችሁም ጠላችሁም ተጽዕኖ ፈጣሪ ሰው ነኝ ብለሃል። ማለት ተሳትፎ የጎላ ነው። እንደዛ ደግሞ በስሜት የተሞሉ የተቆጡ ወጣቶች ባሉበት መሀል ላይ ደግሞ ሄደህ ንግግር ስታረግ የኢትዮጵያ መንግስት ዝም ሲል አይገርምህም ወይ ነው ጥያቄ ያልኩት።
አይገርመኝም፣ ምክንያቱም የህግ ሀገር ነው። የህግ ጥሰት ጀዋርም ሆነ አህመድም ሆነ ከበደም ሆነ ገመቹም ሆነ ከጣሰ በህጉ መሰረት ይጠየቃል። እንደ ኦኤምኤን በኢቢኤ ህግጋት ነው የምንተዳደረው። ጥሰት ካለ በማንኛውም ጊዜ ከኢቢኤ ጋር እንሰራለን። የወንጀል ስራ ካለ ከማንኛውም ጋር ከፖሊስ ጋር እንሰራለን። በማንኛውም ሂደት ስለ ህግ ያነሳሁት ምንድን ነው? ህጉን በደንብ ስለምናውቀው መስመሯ የጋስ ካለች እንዳለች ስለምናውቀው ያንን መስመር ጠብቀን እንሄድበታለን። የጠቅላይ ሚኒስትር ቢሮ አይደለም የተጋበዝነው፣ ኢሲኤ ነው። እኔ ብቻ አይደለሁም፣ ማአት ሰው ነው የተጋበዘው። እዛ ሀገር ከገባው በኋላ ስሞክር ያለው ነገር በሙሉ ምንድን ነው? እንደ ህዝብም እንደ መንግስትም እንደ ሲቪክ ሶሳይቲም እንደ ሚዲያም ከዚህ በፊት በአምባገነን ስርዓት ጊዜ የነበረን ሚና መለወጥ አለበት። ለመለወጥ ደግሞ በህግጋት ራሱ ለመተዳደር እነኛን ህግጋት አብረን መስራት መቻል አለበት። ልንግባባባቸው ይገባል። አሁን መንቼ ያነሳሽው የሚዲያ ካውንስልን ለስድስት ወር በላይ ስገፋው ነበረ። መንግስት ጋር ሳይደርስ ኢቢኤ ጋር ራሱ ሳይደርስ ብሮድካስት ባለስልጣን ጋር ሳይደርስ ራሱ የሚዲያ ቤቶች፣ የሚዲያ ድርጅቶች፣ የሚዲያ ኤዲተሮች አንዱ አንዱን ሊያርመው ይገባል። አሁን አንቺ ያነሳሽው ባለፈው የተነሳ የኔ ሚና አለ። ከዛ ያለፉ ብዙ ጥያቄዎች ሊነሱ ይችላሉ። አንድ ሚዲያ አሁን አንቺ የምታነሽውን ጉዳይ ተዋይቶበት ሚዲያዎቹ አንዱ አንዱን ማረም መቻል አለበት። ደሴም ወይ ፖለቲካል ፓርቲዎቹም ቢሆኑ ሚናቸውን የሚተራረሙበትን ህግና ስርዓት መንደፍ መቻል አለብን። መንግስት ጋር ሳይደርስ ራሱ ከመንግስት በታች መሰራት መቻል አለብን።
ለሱ ነው ጥያቄው። እዛ ኮንዶሚኒየም ጋር ሄደ ካደረከው ንግግር አብዛኛው መጀመሪያ ላይ ያነሳቸው ነጥቦች በሙሉ ከህግ ጋር የተያያዙ ጉዳዮች ናቸው። ከህግ ጋር ማለቴ ልክ ቀድሞ እንደነበረው የኦሮሞ ተቃውሞ ሰላማዊ እንደነበረ የኦሮሞ ተቃውሞ ለምሳሌ ሲጀመር በጣም ሰላማዊ ነበር አስታውሳለሁ። በጣም ሰላማዊ መሆኑን ለመግለጽ ከመፈለጋቸው የተነሳ ወጣቶቹ ነጭ ሪቫን እጃቸው ላይ ሁሉ አስረው ሰላማዊ ነን፣ የአዲስ አበባ ዩኒቨርሲቲ ተማሪዎች ስቴዲየም አካባቢ ሰልፍ ሲያደርጉ ሰላማዊ ነን የሚለውን ለማሳየት ነጭ ጨርቅ ሁሉ እጃቸው ላይ ያስሩ ነበር። እንደዚህ አይነት በሰላም የተካሄደ የኦሮሞ ተቃውሞ ነበረ። እዛ ጋር ቆመህ አንተም ስትናገር የኦሮሞ ወጣቶች ያላቸውን ጥያቄ በሰላማዊ መንገድ እንዲያቀርቡ ትናገር ነበር። ከመጀመሪያው ጀምሮ እንዴት በሰላም መጠየቅ እንዳለባቸው ወጣቶች ሕይወት የተገበረበት ቦታ ነው ይሄ፣ የጥያቄው ማጠንጠኛ ነው፣ የኦሮሚያ ዙሪያ አካባቢ ያሉት አርሶ አደሮች ተፈናቅለው ነው ትላለ። እዚህ ድረስ ሰላማዊ ነበር። መጨረሻ ላይ የምትደመድመው ግን የኔና የእናንተ የቀብር ቦታ እዚህ ይሆናል አይነት ንግግር አድርገሃል እና ይሄ በትክክል ቀስቃሽ ነው። ያ ማለት ምን አይነት አመላካች ነው? ያንን የኮንዶሚኒየም ቦታ እጣ የደረሳቸው ሰዎች ቤት ደርሶናል ብለው ቢመጡ ያንን የተቃወሙ ወጣቶች ደግሞ እርስ በርሳቸው የሚፈጠር ግጭት ቀስቃሽ ንግግር ነው። ይሄን ንግግር እንዴት አደረከው?
ጉዳዩ ከጣ ከደረሳቸው ሰዎች ጋር አይደለም፣ ከመንግስት ጋር ነው። የምንቃወመው መንግስትን ነው። እጣ የደረሳቸው ሰዎች ቤቱን አልሰሩት፣ ድንበሩን ተሻግረው አልመጡ። ሰው ያልተረዳው ነገር አለ። እንደውም ኢሹ እየተባለ ያለው ሰዎች እዛ ቤት ውስጥ አይግቡ አይደለም እየተባለ ያለው፣ ከከተማዋ ወሰን ውጪ ወጥቶ የተሰራ ነው። ይሄንን የሰራው ባለጣው አይደለም፣ ይሄንን የሰራው መንግስት ነው። ጠባችን መሆን ያለበት ከመንግስት ጋር ነው። የህዝቡም ጥያቄ መንግስት ላይ ነው። ከፈለገ መጥቶ ይግደል እንጂ ያለው ደግሞ መንግስት ነው። ምክንያቱም ሰውን እዛ መሬቱን ሄዶ የተቀራመተው ቤቶቹን የሰራው እጣን ያወጣው መንግስት እንጂ ተከራዩ አይደለም። ከዚህ በፊትም ቢሆን ደጋግሜ ካንቺም ጋር ስንወያይ የኛ ኢሹ ከመንግስት ጋር እንጂ ከአንድ ቡድን ጋር አይደለም፣ ከአንድ ግለሰብ ጋር አይደለም። መሬቱን እኮ የወሰደው ቤቶቹን የሰራው ህግ ጥሶ እንደገና ቤቶቹን ያከፋፈለው መንግስት ነው። ከዚህ በፊት ስንለው የነበረ ያለው ነገር አለ። የምንገልለት አላማ የለንም፣ ግን ምንሞትለት አለ።
ከመጀመሪያው ስንነጋገር የሚዲያ ሚና መሆን ያለበት ሚዲያን የሚመራ ሰው ሚናው መሆን ያለበት በማህበረሰቦች መካከል ተግባቦትን የሚፈጥር መንግስትን ተጠያቂ የሚያደርግ የሚሸነቁጥ የሚተች የሚያጋልጥ። ስለዚህ ይሄን ሚዲያ የሚመራው ሰው ይሄ ጥያቄ ላለው ሰው ድልድይ ነው መሆን ያለበት እንጂ ራሱ ጠያቂ ራሱ ለምጠይቀው ጥያቄ ሟች ነኝ የሚል ሰው እንዴት ሚዲያን ይመራል? እንደ ህጉ መሆኑን ቅድም እንደተነጋገር ነው። አንተም እንዳመንከው የሚዲያ አካሄድ መሆን የነበረበት ጀዋር መሐመድ የዚህ ሚዲያ መሪ ነው፣ ዳይሬክተር ነው። በስሩ ጋዜጠኞች አሉ። ከቻለ ጋዜጠኞችን ወደ ስፍራው ይልካል፣ ካልቻለ ራሱ ደግሞ ጉዳዩን መስራት ከፈለገ ማይክራፎን ይዞ ይቆምና የእነሱን ሀሳብ ወስዶ እንሞትለታለን የሚሉትን ሰዎች ሀሳብ ወስዶ እንዴት ነው የምትሞቱለት ብሎ ጠይቆ የሌሎችን ሀሳብ ወስዶ ማሰራጨት ነው ያለበት እንጂ እንደ ሚዲያ መሪ ራሱን ሞታለን ብሎ መሀል ላይ ሄዶ እንዴት ይሆናል? በየትኛው አሰራር ነው ይሄ የሚሆነው?
በማንኛውም አሰራር ቢሆን ይኸውልሽ፣ ሚዲያ የሚያቋቋም ነው ቸግሮን ነው። ሚዲያ የሚያቋቋም ነው ለትግል ነው። አሁንም ቢሆን ከህግ ውጭ አንወጣም። ሆኖም ግን ገና ለገና ትችት ይቀርባል ብለን ወንድሞቻችን ያለቁለትን በደም ያመጣነውን በደም ያስቆምነውን ማስተር ፕላን በጉልበት ፈጽማለሁ ብሎ የሚመጣን መንግስት እንታገለዋለን በማንኛውም መንገድ። የሚዲያ ዳይሬክተር ስለሆንኩ ወይ ደግሞ ቄስ ስለሆነ ወይ ደግሞ ሼክ ትላንትና እኮ የሞቱ ልጆች ዶክተሮች ናቸው፣ ፖሊሶች ናቸው። ፖሊስ ነኝ ብሎ አልተውም፣ ወይ ደግሞ ዶክተር ነኝ ብሎ አልተውም። የተጨቆን ነው እንደ ማህበረሰብ ነው፣ እንደ ህዝብ ነው። እንደ ህዝብና እንደ ማህበረሰብ ተጨቁነን በምንሄድበት ወቅት ቮይስ ሆነን መታገል ግዴታ ነው። ከዚህ አንጻር አሁንም ቢሆን የመጣው ጉዳይ ገብቶ ስለመጣ በተለይ ደግሞ ግጭት ሊፈጥር ስለሚችል ከማህበረሰብ ጋር ሪፍሬም መደረግ ነበረበት። መንግስት ትላንትና በትግል የቆመውን ማስተር ፕላን መልሶ አስፈጽማለሁ ባለበት ወቅት እንደ አንድ ግለሰብም ሆነ እንደ አንድ እነዚህ ወጣቶች አደራጅቶ ሲያንቀሳቅስ እንደነበረ ግለሰብ ኃላፊነት ይሰማኛል። አድርጌዋለሁ።
ወጣቶቹ ወይም ይሄ ጥያቄ ያላቸው ወይም አንተ ከሆንክ ይሄ ጥያቄ ያለ ጥያቄው በራሱ በተለይ አንደኛ ዲሞክራሲያዊ የሆነ አገር ለመፍጠር በሚደረግ ሂደት ውስጥ፣ ሁለተኛ እንዳልኩት እነዚህ ወጣቶች ጥያቄ እንደነበራቸው ለረጅም ዓመት የዘለቀ እንደሆነ ከመነሻው 93 ዓመተ ምህረትንም ብናየው ከዛ በኋላ የነበረው ጥያቄ በተቃውሞ ውስጥ ያነሷቸው የነበሩ ጥያቄዎች እነዚህ ናቸው። የአርሶ አደሮች መሬት በግፍ ተወስደዋል የሚሉ ጥያቄዎች ናቸው። እነዚህን ጥያቄዎች ማንሳቱ ትክክል አይደለም፣ ወይም ይሄም ጥያቄ ማንሳቱ ትችት አስነስቷል አይደለም ያልኩት፣ ያንተም አቀራረብ ትችት አስነስቷል አይደለም ያልኩት፣ የህጋዊነት ጥያቄ አለበት። ምክንያቱም የተቋቋመው ሚዲያ የሚቋቋመው በአንድ ሀገር ውስጥ የሌሎች ሰዎች ሀሳብ እኩል እንዲስተናገድ ኃላፊነት ወስደ ራስን መሸጥ ነው። ቢቻል እንደውም የሚዲያ ላይ የሚሰራ ሰው ወይም ጋዜጠኛ ሰው አገር ሊኖረው አይገባም፣ ብሔር ሊኖረው አይገባም፣ ዘር ሊኖረው አይገባም ነው ዋናው መሰረቱ። በሱ መልኩ የሚገነባ ስብዕና ሊኖረው ይገባል ነው ቢቻል። እንደሱ የሚያደርግ ህግና አሰራር የስነ ምግባር ህጉም የተጻፈውም ህግ ይጠይቃል። ስለዚህ መምረጥ አለብህ። አንተ ደግሞ ማትመርጠው ከሆነ የተጻፈውን ህግ የሚያስተዳድረው መንግስት ደግሞ ሊያስመርጥ ይገባል እያልኩ ነው ያለሁት። እና እሱን መርጠህ አትወጣም። በዚሁ ነው ወይ የምትቀጥለው?
የህዝባችን መፍት እስከተረገጠ ድረስ የህዝባችን ጥቅም እስከተጣሰ ድረስ መንግስት የራሱን ህግ ጥሶ እስከቀጠለ ድረስ መታገልን እቀጥላለሁ። በማንኛውም መልኩ ቀደም እንዳልኩሽ ማንኛውም የህግ ድንጋጌዎች በጥንቃቄ እንከታተላቸዋለን። ማስመሮቹን ጥሰን አንሄድም። ችግር ካለ ደግሞ ከኢቢኤ ጋር ቁጭ ብለን እንወያያለን። ከማንኛውም የመንግስት ኃላፊ ጋር ከመንግስት አካል ጋር ቁጭ ብለን እንወያየው ይሆናል። ያም ሆነ ይህ ግን ህግን ከለላ አድርገው የዚህን መብት የህዝብ መሬት እንቀራመታለን፣ ትላንት የተቀራመትነውንም ዛሬም እናስቀጥላለን ብለው የሚሄዱ ከሆነ ደግሞ በሰላማዊ ትግል በተካንበት ዲሲፕሊን ባለበት አንድነት ባለበት ውጤት ተኮር በሆነ ስትራቴጂ እየተመራን ትግሉን እንቀጥላለን።
አመሰግናለሁ ጽዮን፣ እንደዚሁም እንግዳሽን ጃዋር መሐመድን። ከኦሮሚያ ሚዲያ ኔትወርክ ዳይሬክተር ጃዋር መሐመድ ጋር የተደረገው ቃለ ምልልስ አላበቃም። የተከበራችሁ አድማጮች፣ ሙሉውን ውይይት ዌብሳይታችን፣ ዩቱብ እና ፌስቡክ ገጻችን ላይ ማግኘትና ማዳመጥ መመልከት ትችላላችሁ።
አዎ ሰለሞን፣ በዌብሳይታችን በቪዲዮ የተቀረጸ ውይይት አለ። ጃዋርን እዚህ ድረስ መጥቶ ይህንን ውይይት ከኛ ጋር ስላደረገ እኔም በአድማጮች ስም አመሰግናለሁ።
መልካም። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁ።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል።
በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የኢትዮጵያ የክብር ቆንሲል በክሊቭላንድ ኦሃዮ።
የኢትዮጵያ መንግስት የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን የክብር ቆንሲል አድርጎ ሾሟል። በአዲሱ ሹመታቸውና በሚጠብቋቸው ስራዎች ላይ ሰለሞን አባተ አነጋግሯቸዋል። መስመሩን ለነሱ ለቃለሁ።
አመሰግናለሁ ጽዮን። ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን ዋሉ? እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን። እግዚአብሔር ይመስገን። እንደምን ዋልክልኝ? እንዴት አመሸህ?
እግዚአብሔር ይመስገን። የዛሬው ጥሪዬ ከወትሮው ለየት ያለ ነው። ወትሮ ለማብራሪያ ጉዳዮች ከፖለቲካ ሳይንስ ጋር ትንታኔ የሚፈልጉ ምሁራዊ አስተያየት የሚፈልጉ ጉዳዮችን ነበረ ወደ እርሶ እየያዝኩ የምመጣው። የኢትዮጵያንም ሆነ ዓለም አቀፍ ጉዳዮችንና ትንታኔ የሚያስፈልጋቸውን ነበረ። ዛሬ ግን በግል እርሶን የሚመለከት ጉዳይ ለማንሳት ነው የደወልኩት። እርሶን የሚመለከት ስል ይህንንም ያህል የግል አይደለም፣ የሀገርም ጉዳይ ነው። እርሶ በቅርቡ የኢትዮጵያ መንግስት የክብር ቆንሲል እንዲሆኑ በአካባቢው ባሉበት አካባቢ ሹመት ይሁን ኃላፊነት ያስረዱኛል እንደ ተሰጦት ሰምቻለሁና፣ ለመሆኑ የክብር ቆንሲል ማለት ምን ማለት ነው? እስቲ ከዚህ ትንታኔ እንነሳ።
እሺ፣ አቶ ሰለሞን ለጥያቄህ አመሰግናለሁ። መረጃ ትክክል ነው፣ እንዳልከው ነው የሆነ። ክብር ቆንስላ የሚለውን ስራዬን በኦፊሴል ከማርች አንድ እንደ አውሮፓ አቆጣጠር ጀምሮ በዚህ አካባቢ ጀምሬያለሁ። እንዲሁም አንድ ሁለት ኤቨንቶች ላይ ተሳትፌያለሁ። የክብር ቆንስላ እንግዲህ በሀገሮች መካከል በሚደረግ ዲፕሎማሲያዊ ግንኙነት ውስጥ የሚሰጥ አፖይንትመንት ወይም ሹመትና ስራ ኃላፊነት ነው። ሀገሮች እርስ በርሳቸው የእነሱ አገር ዜጋ ያልሆነ ሰው ይጠቅመናል ብለው እስካመኑ ድረስ ያንን ሰው በራሳቸው መመዘኛ ከመዘኑ በኋላ ለዚህ ስራ ይጠይቁታል ማለት ነው። ይሄ የሚደረገውም የተለያዩ መመዘኛዎች አሉ። ያ ግለሰብ ወይ ያቺ ግለሰብ ለአገሩ፣ እኔ ለምሳሌ በኢትዮጵያ ነው ስብት የተቀበረው እና እንግዲህ ሁለት ዜግነት በአሜሪካና በኢትዮጵያም ስለማይፈቀድ እንግዲህ ያለው እድል ምንድን ነው? የአሜሪካ ዜጋ ሆኖ የክብር ቆንስላ ሆኖ ለኢትዮጵያ በተቻለ ማገዝ ነው ማለት ነው። ክራይቴሪያው እንግዲህ ከግል አካባቢ ከግል ጠባይ እስከ በምን አኳየ በምን ፈርጆች ሊያግዝ ይችላል በሚል ሁኔታ መመዘኛ ይደረጋል። ባክግራውንድ ቼክ፣ ክሪሚናሊቲ ቼክ ሁሉ ይደረጋል።
የወንጀል ተግባር እና እንደዚህ አይነት ችግሮች ካሉበት በሚል ነው ግለሰቡ።
ትክክል። እሱ ሁሉ ይታያል። አመት በላይም ነው የሚፈጀው። የፈጀውም እንግዲህ ምንድን ነው ጥያቄው ከዛ በኩል ነው የሚመጣው። ይሄ
ከኢትዮጵያ መንግስት?
አዎ፣ እንግዲህ በኤምባሲያችን በኩል ማለት ነው። ይሄ ለእኔ ትልቅ ክብር ነው። እኔ እንደ ትልቅ ክብር አድርጌ ነው የምወስደው። ተጨማሪ ስራ ነው በነገራችን ላይ ከነባራዊ ስራ ላይ እና እንደ ክብር የምቆጥረው ምንድን ነው እንኳን ተጠይቀንና ሳንጠየቅም ለሀገራችን እንሰራለን። በዚህ ስራ ደግሞ ስራው አዲስ አይደለሁም ብዬ ገምታለሁ። ብዙ አመት ሰርቻለሁ።
አዎ፣ ምክትል አምባሳደርም ሆነው ሰርተዋል እዚሁ ዋሽንግተን እና አዲስ አይደለም ለእርስዎ።
አዎ ትክክል። ያም ስለሆነ መጠየቅም ደግሞ አያስፈልግም። እኔ በግሌ ብጠይቀኝ ኢማም ነው። ዲፕሎማቲክ ስራዬን ብሮ ሳቆም እለት በእለት እንደ ማንኛውም ኢትዮጵያዊ ለሀገሬ የተሻለኝን አደርጋለሁ። ይሄ ግል ቃል ኪዳን ለራሴ ልመልኬ እና በግድ መንግስት ጥያቄ አያስፈልግም። ዲፕሎማቲክ ስራዬንም ቋጭቼ እንደገና ግል ህይወቴ እዚህ አሜሪካን ሀገር ስመለስ በየዕለቱ በተቻለኝ ብዙ ነገሮች ለማድረግ ሞክሬያለሁ። አካባቢ በኮሚኒቲውም ቤተክርስቲያንም በማቋቋም ካልቸር፣ በሌላም ኢትዮጵያን በተመለከተ ብዙ ገለጻዎች፣ ሌክቸሮች መስጠት፣ በተቻለኝ መረጃ መስጠት በግሌ ይህንን ሁሉ ሳደር ቆይቻለሁ። እስከ መጨረሻው እቀጥላለሁ። ይህም አይገድበኝም እና እዚህ ላይ ተመስርቶ ነው እንግዲህ ጥያቄ የመጣው። የሀገርን ጉዳይ ነው፣ ሀገር ጉዳይ ማንም ይሁን ማንም ግልጋሎቴን የሚችለውን ጠጠርም የወረወረ እንደሚባለው በተቻለ ለማገዝ ድሮን ቆሮች የተነሳው ነኝ እና እኔ እንደ ክብሮት እጃው ይህንን ኮል በልህ ይህንን ጥሪ ተቀብዬ ስራዬን በተጓዳኝ አሁን በሰፊ እየሰራሁ ነው እላለሁ።
ለመሆኑ የሚያገኙት ክፍያ አለ ከኢትዮጵያ መንግስትም ይሁን ከማንም ለዚህ ስራው?
በኢንተርናሽናል ህግ መሰረት አንድ የውጭ ሀገር ዜጋ ተከፍሎ አይሰራም። ኦነራሪ የሚባለውም ለዚህ ነው። የክብር ቆንስላ ደሞዝ የለህ፣ ሙሉ ጊዜህንም መቶ መቶ አትሰራም። ግን እንደ ፍላጎትና እንደ ኮሚትመንት ይሄዳል፣ እንዳንተ አስተሳሰብና አላማ ይሄዳል። ደሞዝ የለውም። ግን ብዙ ሀገሮች የሚያደርጉት ስራ ማስኪያጃ ገንዘብ ቶክን የሆነ ለፋክስም፣ ለጉዞም፣ ለጋዝም ለምን የሚሆን አንድ የተወሰነች ገንዘብ ሊመደብና ሊሰጥ የሚችል ይመስለኛል። ግን ከኢትዮጵያ ከሀገር እኔ ምን የምጠብቀው ነገር የለም። ታዳጊና ገና የምትታገል ሀገር ናትና መስጠት በሚገባን ጊዜ ይህናንተ ብሎ መጠየቁ ማርኪንግ ተገቢ አይመስለኝም። ካለ ምሰየው ማስበውን በተለያዩ ሁኔታ ሊገፋልኝ ይችላል። ግን በመሰረቱ ኦነራሪ ካውንስል የተባለ ሰው ሙሉ ክፍያ የለው። ሙሉ ክፍያ ካለው ከአሜሪካ ህገ መንግስት ጋርም የሚጻረር ሁኔታ ሊመጣም ይችላል ማለት ነው። ለአንድ ሀገር ሶቨረን ራይት እና ሎያልቲ መገዛት ማለት ነው።
አዎ፣ ለሌላ ለአንድ ሉዓላዊ አሜሪካ ላልሆነ ሀገር መገዛት ማለት ነው። ታማኝ ሆኖ መገኘት ማለት ነው።
ትክክል።
ይሄ ይጻረራል የዩናይትድ ስቴትስን ህገ መንግስትና በዜግነቱ የገቡትን ቃል።
አዎ፣ ይህም ኢትዮጵያም ቢሆን አንድ አሜሪካ ለምሳሌ ኢትዮጵያ ሄዶ እዛም ሪቨርስን ብታደርገው ያው ነው እና በቅድሚያ ደረጃ ፖለቲካ ያልሆኑ ስራዎች ላይ የሚያተኩረው ኦኖራሪ ኮንስሌት ብዙ ጊዜ
ወደዚህ እመጣለሁ። ዝርዝር ስራዎች ምንድን ናቸው ወደሚል ጥያቄ፣ አሁን እርስዎ አሜሪካዊ ሆነው እንግዲህ በዚህ ሁኔታ የክብር ቆንስላም ሆነው የኢትዮጵያ መንግስት እንደ ራሴ ኖት ማለት ይቻላል ባሉበት አካባቢ፣ ይሄ እርስዎን ዲፕሎማት ያደርገውታል?
አዎ፣ እንትን አለው፣ ደረጃ አለው። በቪየና ኮንቬንሽን መሰረት ፉል ኢሚኒቲ እና ፕሪቪሌጅ ሙሉ ለሙሉ የለውም፣ ግን ዝቅ ባለ ደረጃ ፕሪቪሌጅ አለው፣ ጥቅም አለው።
ሙሉ ባይሆንም የአንድ አምባሳደር ወይም የዛ አገር ዜጋ እንደሆነ ዲፕሎማት አይሁን እንጂ ወይም አንዳንድ የደህንነት ጥበቃ መብቶች እንደዚህ አይነቶች ሙሉ በሙሉ አይከበሩ እንጂ የተወሰነ አለው ነው የሚሉኝ።
አለው፣ በስቴት ዲፓርትመንት የተመዘገበ ነው የሚሆነው። መታወቂያ አለው። ኢትዮጵያን ባንዲራ ማውለብለብ በህጉ መሰረት ይጠይቃል። ቢሮ ያስፈልጋል። ቢሮ ማቋቋም አለ። እኔ ክሊቭላንድ ነው አንድ ጊዜያዊ ቢሮ ያለው እና እዛ ላይ ባንዲራ ማድረግ ኢትዮጵያን ሙሉ በእንግሊዝኛ በአማርኛ ስሞች ሁሉም ይደረጋሉ። ፈንክሽን የሚያደርግ አትሊስት ስኬለተን በሆነ ሁኔታ ቢሮ ያስፈልጋል። ያ መሟላት አለበት። መኪናም ታርጋ እስከማውቀው ድረስ ለየት ያለ ኦኖሪ ታርጋ፣ ዲፕሎማቲክ ታርጋ ይኖራል።
ከመደበኛው የዲፕሎማቲክ ኮር ሰሌዳ የተለየ ማለት ነው?
አዎ፣ ግን የተመዘገበ። ከዛ ውጪ ኦኖሪ ቆንስላው ቢሮ አይፈተሽም። የማይፈተሸው በተለይ ከኢትዮጵያ ጋር ግንኙነት ያለው ፋይሎች፣ ምኖች የመሳሰለው ቢሮዬ፣ እሱን በተመለከተ ያለ ምክንያት አይበረበርም። ማንኛውም የፖሊስ አካል የፌዴራልም ሆነ የክልል ፖሊሶች፣ የወረዳም የካውንቲ ፖሊሶች የመተባበር ኃላፊነት ግዴታ አለባቸው። ኢትዮጵያን ደግሞ ክል ስለሚታወቅ ስለምወክልም በተለያዩ ትላልቅ ስብሰባዎችና ኢቨንቶች ላይ የክልል ሸንጎዎች፣ የክልሉ ገቨርነር የመሳሰሉት የፓብሊክ ፋንክሽንስ ላይ ኢትዮጵያን ወክዬ መገኘት እንደገና የኢትዮጵያ መንግስት ካሰበ ከአዲስ አበባ ከዛው ከኤምባሲም ጋር እዚህ በመነጋገር በሚያስፈልጉ ስብሰባዎችና ቦታዎች ላይ ኢትዮጵያን ስፔሲፊካሊ ወክዬ መገኘትና መናገር፣ መረጃዎችን መሰብሰብ ማሰባሰብ፣ ከኤምባሲው ጋር ከቋሚ ዲፕሎማቶች ጋር በቅንጅት መስራት፣ በራሴ በስብና ላይ ጥበቃ የሚያስፈልግ ሆኖ ሲገኝ ይህንን ማስተራር ማሳወቅ እና ጥበቃ እንዳገኝ ማድረግ የመሳሰሉትን መለስ ያለ ጥያቄን ለመመለስ ፕሪቪሌጅ ይበልህ እና ፕሪቪሌጅ ይኖራል ማለት ነው።
ለየትኞቹ አካባቢዎች፣ ለየትኞቹ ስቴቶች ነው የእርስዎ ቆንስላነት የሚሰራው?
በመሰረቱ አሁን ትኩረት ሰጥቼ የምከታተላቸው አሁን በወቅቱ ባለሁበት ስቴት ነው። እሱም ኦሃዮ ነው። ኦሃዮ ከአሜሪካ በህዝብ ብዛትም በኢኮኖሚም ሰባተኛ ነው ከ50 ስቴቶቹ። እሱ ላይ ተመስርቼ ኦሃዮን እዚህ ሰሜን ሚሽገን፣ በስተ ምዕራብ ኢንዲያና፣ በስተ ደቡብ ኬንታኪ፣ በስተ ምስራቅ ደግሞ ምዕራባዊ ፔንስልቬኒያ ፒትስበርግን ይዞ እነዚህን አካባቢዎች የሚሸፍን ይሆናል። በጣም ሰፊ ሀገር ነው። ኢኮኖሚ ጥንካሬያቸውና እያንዳንዱ ስቴት ኦሃዮና ሚሽገን ብንወስድ ከንበል ከግሪክ ከሃንጋሪ ከአውሮፓ ሀገሮች ከራሳቸው ኢኮኖሚ ይበልጣል። አንዱ ክፍለ ሀገር ኢኮኖሚያቸው እነሱ ላይ ነው ትኩረት የማደርገው። እንግዲህ በፕሮግራም ራሴን እያስተዋወቅኩ ነው። መሰል የክብር ቆንስላዎች አሉ። ከቺካጎ ደቡብ ነው። ቺካጎን አልሸፍንም እና በየመድረኩ ራስን ማስተዋወቅ የከተሞች ከንቲባዎች፣ የክልል ሸንጎች ልበል የመሳሰሉትን ይሸፍናል። እነሱንም ፓብሊክ ፈንክሽን ማለት ነው። ሚዲያዎችን መቅረብ፣ መነጋገር የመሳሰሉትን ሁሉ ይሰራበት ይሆናል። እንግዲህ ኢትዮጵያኖች ምን ያህል አሉ የሚለውን እዚህ የሚሸፍናቸው አካባቢ ስናስብ
እሱን
ከኦሃዮ ተነሳን እንደሆነ ክሊቭላንድ በርከት ያሉ የኢትዮጵያን ወገኖቻችን አሉ። ክሊቭላንድ በጣም ትንሽ ነው። ሌላ ዲትሮይት አካባቢ፣ ኢስት ላንሲንግ፣ አን አርበር፣ ኢንዲያናፖሊስ ኢንዲያና በርከት ያሉ አሉ። ደቡብ ኦሃዮ ሲንሲናሪ ብዙ ኢትዮጵያኖች አሉ። ዴተን መለስተኛ የሆኑ ኢትዮጵያኖች አሉ።
ኮሎምበስም
አዎ፣ 30,000 በላይ አሉ ኢትዮጵያኖች በግምት። ምስራቃዊ ፔንስልቬኒያ ፒትስበርግም አይበዙም ኢትዮጵያኖች አሉ። እና እነሱንም እንግዲህ እንደ አስፈላጊነቱ ክትትል የማድረግ የሚፈልጉትን መረጃ መስጠት፣ እገዛ የሚፈልጉ እንደሆነ ማገዝ፣ ሌላ ቢቀር እንደ አስፈላጊነቱ አሁን ቻይና በቅርቡ የሆነውን ሳሰማ አትቀርም። አንድ እህታችን በእጽ አዘዋዋሪነት የተከሰሰች እና ሞት ፍርድ የቀረበች አለች እዛ ለምሳሌ ትከታተላለች። እንደው አይበልና ማለት ነው። ኢቨን እስር ቤት ውስጥ ያሉ በእንደዚህ አይነት ሁኔታ የሚቸገሩ ቤተሰብ መረጃውን እስካመጣ ድረስ ራሱን እውቅና ከተገኘ ድረስ እነሱ ጉዳያቸው ምን ደረሰ፣ መብታቸው እንዲከበር እንዳይበደሉ፣ ይህን ሁሉ የማድረግ ሁሉ በጣም ኃላፊነት አለ ማለት ነው። እና የሚሸፍኑ አካባቢ እነዚህን አምስት ስቴቶች አራት እና አምስተኛው በከፊል ይመለከታል ማለት ነው።
እናንተ ለኢትዮጵያውያንም ይሁን ከኢትዮጵያ ጋር በተያያዙ ጉዳይ በምትሰጧቸው አገልግሎት እንደ ቪዛና የመሳሰሉ ስራዎችን ማከናወን ትችላላችሁ እንዴ?
በጣም ጥሩ ጥያቄ ነው። የኦነራሪ ኮንሱል ቪዛ መስጠት መብት የለውም። ያ መስጠት መብት የሚኖረው ቆንሱል ጀነራል መሆን አለበት። ለምሳሌ እኛ ሀገራችን ሎስ አንጀለስ ነው። እኔም ያኔ ኤምባሲ ዋሽንግተን ሰራ ነበር። ሎስ አንጀለስ ነው መጀመሪያ በምዕራብ ዩኤስ ቆንሱል የተከፈተ። ከዛ በኋላ ኒውዮርክ ሁልጊዜ ቋሚ መልክተኛ ጽህፈት ቤት ጋር
የተባበሩት መንግስታት ድርጅት ቋሚ መልክተኛ ማለት ነው።
ከእሱ ጋር የተያያዘ የቆንስላ ጽህፈት ቤት አለን። ዋሽንግተንም ራሱን ከኤምባሲው ጋር የተያያዘ አለ።
ሰሞኑን ደግሞ
ሚኒሶታ ሚኒያፖሊስ በአምባሳደር ደረጃ ተጀምሯል፣ ስራ ጀምረዋል። እና ለእነሱ አስተላልፋለሁ ጥያቄው ከመጣ። መረጃ ግን ሾርት ኦፍ ቪዛ መስጠት በሙሉ የሚገባው መረጃ ለማንኛውም ጠያቂ ኢትዮጵያዊ የት እንደሚያገኝ በምን መንገድ እንደሚያገኝ ካልገባውም መረዳዳት ማስረዳቱን ዱላ ቅብብሎች ነው ልበልህ። የሚመለከታቸው አካላት ከዋሽንግተን ዲሲ ድረስ ችግርም ሲመጣ ለእነሱ ጋር የተነጋገሩ ችግሩን ለመፍታት መሞከር በዛ መልክ ነው የሚሰራውና ቪዛ ኦነራሪ ኮንሱሌት አይሰጥም።
የኢኮኖሚ ትብብርን፣ የባህል ልውውጥን፣ ንግድን፣ ኢንቨስትመንትን የመሳሰሉ ስራዎችን ታስተባብራላችሁ።
ትክክል። ይሄ ነው እንደውም ዋናው ስራዬ። ቅድምም ወደዛ እንደምንመጣ ነው የጠቆምከኝ። ዋናው ስራ ኦነራሪ ኮንሱሌት እዚህ ላይ ነው። ሞር ኢኮኖሚክ ዲፕሎማሲና ፐብሊክ ዲፕሎማሲና ከዳያስፖራ ጋር ነው። እሱን እንመጣበታለሁ። አሁን ለጊዜው ኢኮኖሚው ላይ ባተኩር ጥያቄ ለመመለስ ኢንቨስትመንት እድሎችን አነፍንፎ ማግኘት፣ ፖቴንሻል ኢንቨስተሮችን ፈልፍሎ ልበልህ ፈላልጎ ማግኘት፣ የንግድ ሰዎች ባለሀብቶችን ኢትዮጵያ ያለውን እድል የኢንቨስትመንት እድል ማስረዳት፣ በየመድረኩ በመገኘት በማስረዳት አሁን የዛሬ ሳምንት በኦሃዮ ትልቁ የሚባለው የስሞል ቢዝነስ እንትን አለ፣
የአነስተኛ
ድርጅት አለ። አዎ፣ እዛ ቀጠሮ ትልቅ ፕሬዘንቴሽን አለኝ። ኢትዮጵያ ውስጥ የአሜሪካ ባለሀብቶች ቢሄዱና ቢመጡ ምን እድል እንዳለ በኢንቨስትመንትና በመሳሰለ ቱሪዝም እንደገና እሱንም ያክላል። ቱሪዝም ቱር ኦፐሬተሮችንም ፕሮች ማድረግ
አስጎብኚዎችን
ለማጠናት አዎ፣ አስጎብኚዎቹን የኢትዮጵያን ደግሞ ኢሜጅ ለመቀባባት ሲያኑ እውነተኛውን ኢሜጅ መስጠት ችግሩን እንደ ችግር እድሉን እንደ እድል እና ደግሞ ይሄ የተጣመመና ትክክል ያልሆነ ርዛት ድህነት የሚለውን ነገር በተመጣጣኝ ሁኔታ እና ተገቢውን አሁን ኢትዮጵያ ያለችበትን ተስፋ የሚሰጥ ሁኔታ በደንብ እያንጸባረቁ ገለጻዎችን ፓወርፖይንት የተደገፉ መረጃዎችን መስጠት፣ ፕሬዚደንቶች የቢዝነስ ኮርፖሬሽኖችን ቀጠሮ እየጠየቁ በማናገር ኢትዮጵያ ሄደው አንዳንድ ነገር ቢከፍቱ ምን እድል ምን አይነት ኮምፓራቲቭ አድቫንቴጅ እንዳላችሁ የመሳሰሉትን ሁሉ ያካትታል ማለት ነው። እንደገና ደግሞ ኢትዮጵያ ቢዝነስ ሰዎች እንዲሄዱ ማመቻቸት እንግዲህ ኤምባሲውንም ዋናው እዚህ ተሰርቶ ከመጨረሻ ሙሉ ኤምባሲው ሁላ ገብሎች በማቅረብ የነጋዴዎች ሁሉ ከእነዚህ ስቴቶች በዛ ያሉትን እያሰባሰቡ ኢትዮጵያ ሄደው ኢትዮጵያ በአይናቸው በጭብጥ ሄደው ያለውን እድል እንዲያዩ ማድረግ ነው። ሌላው ብሮሹሮች የመሳሰሉ ኢንቨስትመንትን ፕሮሞት የሚያደርጉ
የሚያበረታቱ
ንግድን የሚያበረታቱ እድል ያለው ሁኔታ ደግሞ ማሰራጨት ሄዶ ማናገር እንደገና ደግሞ ለኢትዮጵያ ዋናው ማርኬት ኦፖርቹኒቲ መፈለግ ነው። ደግሞ በእኛ አይነ ደግሞ ስናያቱ ስለሆነ ኢትዮጵያ የምታመርታቸው ሁኔታዎች አሉ። ያው አግሪ ፕሮዳክቶች ናቸው። ነገር ግን ኦፖርቹኒቲዎቹን ማፈላለግ
የገበያ እድሎችን
ማፈላለግ ጋዜጣ ላይ ሚዲያ ላይ በመውጣት ሬዲዮ፣ ቲቪ፣ ኒውስፔፐር ጋዜጣም ላይ ጽሁፎች፣ አርቲክሎች በመጻፍ ኢትዮጵያን ማስተዋወቅ ይሄ ሁሉ ይሸፍናል።
የትምህርት እድሎች ስኮላርሺፕ የመሳሰሉ እነዚህንም ታካትታላችሁ።
ወደ እሱ ልመጣ ነው። ባው ትምህርት በሳይንስ ስፔስ ቴክኖሎጂ አለ፣ አርት፣ ካልቸር፣ ሳይንስ፣ በስፖርት
ስነ ጥበብ፣
በጤና መስክ ለምሳሌ ከአሜሪካ ሜዮ ክሊኒክ የሚባለው አለ። ሚድዌስት እዛው አንደኛና ሁለተኛ ክሊቭለንድ ክሊኒክ የሚባለው የዓለም መሪዎች ሳውዲ፣ ሁሉም ሌላው ፕሬዚደንቶች መጥተው የሚታከሙበት ጤና እንትን ነው። አሁን ከነሱ ምን አይነት ግንኙነት ለመፍጠር መሞከር ነው። እውቀታቸውን ቴክኖሎጂ ትራንስፈር የእውቀት ትራንስፈር እንዲደረግ መስራት ነው። ስፔስ ቴክኖሎጂ፣ መኪና ኢንዱስትሪ፣ የአቪዬሽን ኢንዱስትሪ ሁሉ አለ በየመስኩ እሱ እንኳን ከበድ ከበድ ያለ ቢሆንም ትምህርት እድል ማፈላለግ፣ የሳይንስ ቴክኖሎጂን ማፈላለግ፣ ሶላር በተለይ የመሳሰሉትን ነገሮች የሚጠቀሜታ ሆኖ አፎርደብል ወይም
ተመጣጣኝ ዋጋቸው
በጣም ውድ ያልሆኑትን ለኢትዮጵያ ደግሞ የሚያስፈልገው ዝም ብሎ በጣም የማይሆኑ ግዙፍ ነገሮች ዋይት ኤሌፈንት ነገሮች ይባላሉ። ፕሮጀክቶች ሳይሆኑ
ግዙፍ የሆኑ ሳይሆኑ ተግባር ላይ መዋል የሚችሉ አገልግሎት መስጠት የሚችሉ መሆን አለባቸው።
የሚችሉ በጥሩ ዋጋ መንግስትም ሀገራችንም አፎርድ የሚያደርጉት ቴክኖሎጂ ቀለል ባለ ሁኔታ አልዲ ላይ ስለሆነ አሁን የምንሸጋገረው የእርሻ ሌድ ኢንዱስትሪላይዜሽን ስለሆነ በዛ መልክ ነው እናፈላለገው። እዚህ ላይ አንድ ብትፈቅድልኛን ሁለት ደቂቃ ሶስት ደቂቃ ያዛሪ ግፍ እዚህ አካባቢ ለምሳሌ ያህል እንደው ምን ምን አይነት እድሎች ሊኖሩ ይችላሉ አሉስ ብንል እንደምታቋሶ ሰለሞን ፎርብስ የሚባል በየአመቱ የሚወጣ መለኪያ አለ። በዓለም ላይ በየኢኮኖሚክ ሴክተሩ እነማን እነማን ኢንዱስትሪዎች ናቸው ከዓለም አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ይመዘገባሉ። በፔትሮኬሚካል ኢንዱስትሪ፣ በጋዝ፣ በኢነርጂ፣ በኤርክራፍት ቴክኖሎጂ፣ በፋርማቲካል፣ በኢንሹራንስ እየተባለ በካታጎሪ ይመደባሉ። ይሄ እንግዲህ ፎርብስ 500 ይባላሉ በየአመቱ እና በግለሰብ ደረጃም የዓለም ቶፕ ቢሊዮኔሮች ተብለውም ያወጣሉ። ለነገሩ ይሄ ሁሉ አመዛዝን ሬሌቲቭ ነው፣ ግን ጠቋሚ ነው። በጠቋሚነቱ ባጋራ እና በዛ መልክ ብንወስደው እዚህ አካባቢ ምን አለ ለሚለው ለምሳሌ በኦሃዮ ውስጥ በርካታ ቶፕ 500 ውስጥ የገቡ እና ያሉ ትልልቅ ኮርፖሬሽኖች አሉ። ክሮገር የሚባል አለ በምግብ እና በፓኬጂንግ፣ ፕሮክተር እና ጋምብል እዚህ ሀገራችንም ታዋቂነት ያለ ኩባንያ ስለሆነ፣ ምክንያቱም የእነሱ ፕሮዳክት በኢትዮጵያ በእያንዳንዱ ዜጋ ደበደ በር ያንኳኳል። እዚህ ነው ኦሃዮ ነው ዋናው ፋብሪካውና ሄድኳርተሩ መሰረቱ። መልታይናሽናል ኮንሱመር ጉድስ ኮርፖሬሽን ነው የምንለው። 65 ቢሊዮን ብር ነው ተርኖቨራቸው ያለፈው አመት። ለምሳሌ
በብዙ ሀገሮች ውስጥ የሚንቀሳቀሱ ናቸው።
125 ሀገሮች ይንቀሳቀሳሉ ዝግጁን ለመናገር። ሌላ በኢነርጂ ደግሞ ማራቶን ፔትሮሊየም እዚህ ነው ሄድኳርተሩ። ኔሽን ዋይድ ኢንሹራንስ ይሄ መኪና ኢንሹራንስ ሚሉ ሜሲስ፣ አሁን ብዙ ሜሲስ አለ አሁን ያለበት ቨርጂኒያ፣ ሜሪላንድ በሙሉ አሜሪካን ያካለ በሜሲ የሚባለው የልብስና ሪቴል። አሁን እኛ በቴክስታይል ኢንዱስትሪ ስለምንሰራ በብዛት እዛ ላይም ትኩረት ሀገራችን ስላደረገች ሜሲ ሲንሲናቲ ነው ሄድኳርተሩ፣ እዚህ ነው። ትልቅ ኮርፖሬሽን ነው። ሚሽገን ለምሳሌ ትንሽ እሱንም ለምሸፍት ከአሜሪካ ካሉት ሶስቱ ትላልቅ ኮርፖሬሽኖች ጀነራል ሞተርስ እና ፎርድ ሞተር ሞታውን እንለዋለን ዲትሮይት ነው ያለ። እነሱ 150 ቢሊዮን ዶላር ነው የአመት ተርኖቨራቸው። ዶ ኬሚካልስ የኬሚካልና ኢንዱስትሪ እሱም እዚህ ሚሽገን ነው ያለው። ከዓለም 52ኛ፣ ጀነራል ሞተር 6ኛ፣ ፎርድ ሞተር እንደዚሁ ደግሞ ቶፕ ቴን ውስጥ ነው ያሉት ሁለቱም። ይሄ እነሱ እንትን ያሉት እዚህ ሚሽገን። ኢንዲያና ሄደን እንደሆነ ሳሰማት ቀርም ኤሊ ሊላይ ኤን ኮምፓኒ ይባላል። ይሄ ግሎባል የሆነ ፋርማቲክል ኩባንያ ነው። ኢንዲያና ፖሊስ ነው። እኔ ካለሁበት 2 ሰዓት ተኩል መንገድ ይሆናል። እና አሁን እነሱ በ120 ሀገር በላይ ብራንች ያላቸው ሲሆኑ ፎርቹን ውስጥም እንደዚሁ በቢሊዮን ዶላር የሚያንቀሳቀሱ ቶፖች ናቸው። አንድ ከእያንዳንዱ አንዳንድ ልቀት ብዬ ነው ጊዜ የወሰድኩት። ምዕራባዊ ፔንስልቬኒያ ወሰድን እንደሆነ ክራፍት ሃይንስ ይባላል። ክራፍት ሃይንስ ይሄ በምግብ ፕሮዳክቶች ላይክ ቶማቶ ፔስት ልበልህ፣ በሱ ነው የሚታወቁት። አጀማመራቸውን በሱና ከምግብ ጋር ሪሌትድ የሆኑ ብዙ ፕሮዳክቶች እና ባይፕሮዳክቶች ይሰራሉ። አሁን እነሱ እርሻና ሴማይ ፕሮሰስ እርሻና ፊኒሽ የእርሻ አግሪካልቸራል ጉድስ ነው የሚሰሩት። የምግብ
በከፊል ያለቁና ሙሉ በሙሉ ያለቁ የእርሻ ምርቶች
የምግብ ምርቶች ናቸው። ሌላ ከዛ አካባቢ ፒትስበርግ፣ ምዕራባዊ ፔንስልቬኒያ አካባቢ የዩናይትድ ስቴትስ ስቲል
ከባድ ብረታ ብረት ማምረቻ፣
ሬልዌይ ምን ብረት ከመላው ዓለም እንትን የሚሉ ለሬልዌይ ሬልዌ ጋር የተያያዘ ኢንጂኖች ብዙ እድሎች አሉ። እንግዲህ ይሄ ነው እንግዲህ ጥረቱ። ጊዜ ፈጃል፣ ብዙ ወዲና ወዲህ ማለት እንትን ይላል፣ ትዕግስትም ያስፈልጋል። ግማሹ ዘሩን ብለህ በፈጠነ ሁኔታ ለፍሬ ሊበቃ ይችላል፣ ግማሹ ደግሞ በተጓዳኝ ዘር እየተጣለ ስድስት ወርም አመትም ሁለት አመትም ለፍሬ የሚበቃ ይኖራል። በመሀል ክትትል ያስፈልጋል፣ መነጋገር ያስፈልጋል፣ በቅንጅት መስራት ያስፈልጋል። እንግዲህ ስትራቴጂው ይሄ ነው ባጭሩ ለማለት ነው። እንግዲህ በኢኮኖሚው ነው እንግዲህ ወደ ሌሎቹ ባጭሩ ልመለስ እችላለሁ። አንድ ክብር ቆንስላም ይሰራል ለሚለው ለጠየቀኝ ጥያቄ ማለት ነው። ሌላ እንግዲህ የክብር ቆንስላው አቶ ሰለሞን በጠየቀኝ ላይ ለማከል ፍላጎት ያላቸው ኢትዮጵያውያኖች ሀገራቸው ሄደው ቮለንቲር አድርገው እንዲሰሩ እነሱን ማስተባበር፣ እነሱን ኢንካሬጅ ማበረታታት፣ እነሱን ጥያቄያቸውን ሄዶ ማናገር፣ ተቀናይቶም ለሀገራቸው በምን መልክ እርዳታ መስጠት እንደሚችሉ መረጃ መስጠትም ያካትተዋል። ከዚህ ሌላ የኢትዮጵያ ብሔራዊ በዓላትን በተመለከተ ከኮሚኒቲው ጋር በመሆን ኮሚኒቲውን በማስተባበር አንዳንድ ኢቨንቶች ማድረግ፣ መተጋገዝ፣ በጋራ ጉዳይ በጋራ ሀገራዊ ጉዳይ ላይ እንዲሰሩ ሀሳብ መስጠትና አብሮ ጋልቫናይዝ ማስተባበር፣ መረጃ እያሰባሰቡ ለዋናው ኤምባሲ ዋሽንግተን ላለው ከእነሱ ጋር መስጠት። ከዚህ ሌላ እንግዲህ ኢትዮጵያ አሜሪካዊ የሆኑት ዜጎችን በተመለከተ ስለ ሀገራቸው የሚመለከተውን መረጃ በሙሉ መስጠትም የአሜሪካንን ሕግና የኢትዮጵያን ሕግ በማይጣረስ ሁኔታ እየለዩ የሚያስፈልጋቸው መረጃ ይህንንም ያጠቃልላል ለማለት ብዬ ነው። አቶ ሰለሞን
የኢትዮጵያ የክብር ቆንሲል ከሆኑት ፕሮፌሰር ብሩክ ኃይሉ ጋር ያደረገውን ቃለ ምልልስ ሙሉን ከዌብሳይታችንና ከፌስቡክ ገጻችን ማዳመጥ ትችላላችሁ። ሰለሞንንና እንግዳውን ግን በእሁድ ምሽት ፕሮግራማችን ስም አመሰግናለሁ
እኔ ስላዳመጥሽኝ።
አድማጮች፣ ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ ላይ ነው የምንገኘው።
ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም።
ክቡራትና ክቡራን አድማጮች፣ የስርጭት ሞገድ ለውጥ ማድረጋችንን ልብ ብላችኋል። ከአሁን በኋላ በቀሪዎቹ ወራት በ19ና በ25 ሜትር ባንድ ላይ ነው የምንገኘው። የናይል ሳት ስርጭታችን የተፈጠረው ችግር እንደተስተካከለ የሚቀጥል መሆኑን ከአክብሮት ጋር እንገልጻለን። እስካሁን ለተፈጠረው ችግር ይቅርታ እንጠይቃለን።
እስከዛው ዝግጅቶቻችንን ከዌብሳይታችንና ከፌስቡክ ላይ ማግኘት ይችላሉ።
በቀጥታ የሚተላለፋል የዕለቱ ስርጭትና በፌስቡክ ማግኘት ይቻላል። እንደዚሁ
ስለምታዳምጡን እናመሰግናለን። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። ሰለሞን፣
እንግዲህ እስከ ማጠቃለያው በገባሽው ቃል መሰረት አንድ በገና እንጋብዛ። ለሁለጾሙም እንኳን አደረሳችሁ ለማለትም ቅድም እንዳልሽው መልካም ቀሪ የጾም ዘመን እንዲሆን
ከቤት የተዘራ
በገና ጋር እንተዋቸው። Thank you. ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተነን መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና አደሩ።